الصلاه والسلام على رسول الله صلى الله عليه وسلم. الناس لك اعباء الله سبحانه وتعالى سيانسا انجدي تاريخاوي ان امطاطوننا جمعمرون جمر يتكسنا ما ندغنباو ما ندقواقماهم ياساينا يالو نزل لي ليلام يمنسا نغر الله نزل الكتابوچ مچم ما يغرغروت نغر يلمنا تنچراشو يا كعبان تاريخ لما غدف انداوم يمجمرياو يا عباده بوتا اسو ايدلم بيت المقدس نو يمجمرياو يلالو ينسو قبلا سلاونه يراساچون تاريخ كفله ما درغ مالتنو ለዛም መልስ ነው እና አወለ ቤት ውዲ አል الناسي ለለዲ ቢበካ እና መጀመሪያ አላህ የሰው ልጆች ሁሉ በሱ ተሰባስበው አምልኮት እንዲያቀርቡለት የመሰረተውና ያዘዘው የመጀመሪያው ቤት በመካገር ያለው ነው ማለት በፍልስጤም ያለው አይደለም ለማለት ነው። ያም ቦታ እርግጥ ክብር አለው ግን ታሪክን ማፋለስ አይገባም። በዘረኝነት አንተ ዝም ብለህ ተመረጥ ብትግብለ የኔ ይሻላል በሚል ስሜት ያልሆነውን ቀዳሚውን ተቀዳሚ ተቀዳሚውን ቀዳሚ አድርገ ልታቀርብ አይገባህም። እና አወለ ቤት በእንም የጀመረበት ለዚህ ነው ለተእኪድ والله ان اول بيتين ማለትን ያመለክታል። የመጀመሪያው የዒባዳ መርከዝ ተደርጎ የተመሰረተ ቤት ካለ በዚህ ምድር ላይ ለሁሉም ሰዎች ካዕባተ ሙሸረፋ ያለበት የመካ አገር መስጂድ ነው እንጂ የሁዶቹ እንደሚሉት ቤተል መቅዲስ አይደለም ማለት ነው። ቤተል መቅዲስ በሁለተኛ ደረጃ ነው የሚመጣው። እና አቡዘር ይህን ነገር ጠይቀዋል ማለት ነው በግልጽ ነብዩ አለይሂ ሰላቱ ወሰለም ተወጥሮ ጀምሮ የሁዶች እዛ አይነት ስሜት ስለነበራቸው ጭምጭምታ ሰምተው ስለነበረ አቡዘር አልግፋሪ ኢማሙ አህመድ እንደዘገቡት ምን ይላሉ قال قلت يا رسول الله اي مسجد وضع في الارض اول بزيش مدر لاي يمجمريا لا الله مججا يهونال تبلو يتمسرته يمجمراو مسجد يتنياو نو بيطيقواچو يلان يعني بقطتا المسجد الحرام هي تكبروا يا مكه مسجد نو يمجمرياو تاريخاوي مسجد بلاو ملسولين ያነ ቁልቱ ثم ايون ከዛ ሲምቀጥለው ማን ነው በመላቸው ግዜ ቃል አለ መስጂዱ ላክሷ በሁለተኛ ደረጃ በሩቅ አገር የሚገኘው ያ በፍልስጤም የሚገኘው ቤተል መቅዲስ በመባል የሚታወቀው ነው አሉ። ቁልቱ ከም بينهما እንዳውም ይበለጠ ግልጽ ለማድረግ ሁለቱ እንግዲህ ታሪካዊና ጥንታዊ የኢባዳ ያምልኮ መድረክ ናቸው ተብሏል። በሁለቱ መካከል ልዩነቱ ምን ያህል ነው እድሚያቸው አንዱ ቀዳሚ ሌላው ተቀዳሚ ከሆነ በመሐከላቸው ያለው ስልዩነት ምን ያህል ነው በየስ ጠይቃቸው ቃል 40 ሰና 40 አመት ነው ልዩነታቸው ብለዋል ማለት ነው። ካዕባ በተመሰረተ በ40 አመት ነው ቤተል መቅዲስ የተጀመረው ማለት ነው። ስለዚህ በዚህ መልክ ግልጽ አድርገውታል ረሱል አለይሂ ሰላቱ ወሰለም። ይሄንን እንግዲህ በነብዩ አንደበት በዚህ መልክ የተገለጸውን ነገር የሁዶች ግን ተመረጥ ተነስተው እንደገና በተቃራኒው ቤተል መቅዲስ ነው የሚቀድመው የኛው ተግዜ በኋላ የመጣ እንጂ የኛ ነው ታሪኩ ባዎች ናቸው ማለት ነው። አላህ ግን ምስክርነቱን ሰጠ ታላህ በላይ ምስክር የለምና ማለት ነው። ثم حيث ادركت كالصلاه ከዛ በኋላስ በመላቸው ግዜ ከዛ በኋላማ ያው ሶላት በደረሰ ግዜ ባለህበት ቦታ ስገድ ጁልህት ለአርዱ መስጂድ ወጦሁራ እንዳሉት ግድ መስጂድ ያስፈልጋጊ አይደለም ሸርጥ አይደለም። አንድ ሙስሊም የሆነ ሰው በሰፈርም በመንገድም ላይ በርሻ ቦታ በፈለከው ሶላት ከደረሰብህ ባጋጣሚ መስጂድ ከሌለ ግድ መስጂድ ካልርኩ ብለ መጨነቅ የለብህም። መስጂድ በሚኖርበት ጊዜ ለዛው የተመደበ ስለሆነ ትሄዳለህ። ካልሆነ ግን መስጂድ መሬት ባጠቃላይ ያ አላህ መስጂድ ናትና አገኘው መስገድ ትችላለህ አሉኝላ። እና ይሄ ሐዲስን ሶሂህ አንሰሪህ ሆነ በሁለቱ መስጂዶች መካከል ያለው ልዩነት ቁልጭ አርጎ ያስቀመጠ ነው። አጅሩን በተመለከተ ደግሞ የመጀመሪያው አንደኛ ቁጥር በመስጂድ አልሐራም ነው በዛ የተሰገደው ሶላት በመቶ ሺህ ስለሚታሰብ፣ በሁለተኛ ደግሞ መስጂድ ነበዊ ነው አለይሂ ሰላቱ ወሰለም ትልዲያው በታሪኩ እንኳን እንደዛ ጥንታዊ ባይሆንም የታላቅ ነብይ ስራ በመሆኑ መስጂድ ነበውይም እንደዛው ከፍ ያለ ደረጃ እንዳውም ወደ ኋላ መጥቶ ቤተል መቅዲስን ቀድሟል። እሱም 1000 ሶላት ይታሰብለታል ማለት ነው። ያኛው 100000 ሲሆን መስጂድ ነበዊ 1000 ይኖራዋል ማለት ነው። በይተል መቅደስ ግን ወርዶ 500 ነው ያለው ማለት ነው። ግን ከሌላ መስጂድ አንጻር እሱም ቢሆን ዋዛ አይደለም። እነዚህ 3 መስጂዶች ናቸው በአለም ላይ ልዩ ማረጋላቸው ተብሎ የሚነገርላቸው ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ይሄንን ያወራው ሰዎች ታሪክ ያዛቡና ትውልድን ያወናበዱ በመምጣታቸው ጉዳው ላንዴና ለመጀመሪያ ለመጨረሻ ጊዜ የነዚህ መስጂዶች ማረግና ደረጃ ምን እንደሆነ እንዲታወቅ ብሎ ነው። እና አላህ Subhanahu Wa Ta'ala ወመን ዩአዚም ሻኢር አላህ ፈኢና ሚን ተቆል ቁሉብ እንዳለው አላህ ያከበረውን ማክበር አለበት አንተ ለምን እንዴት አትበለ ማለት ነው። መስጂድ መስጂድ ነው፣ ቦታ ቦታ ነው፣ እዛው አላህን ነው። ይሄ ከምን ተዝ ለምን በለጠ ማለት የለብህም። አላህ የخلقو ويختار ما يشاء ما كان لهم الخيار ማንኛውንም ነገር አላህ እንደፈለገው ይፈጥራል። ከፈጠራቸው ፍጥረታት መካከል ደግሞ በደረጃ የፈለገውን ይመርጣል እንዳለው በሁሉም ነገር ላይ አለቃ አድርጎለታል። የቦታ አለቃዎችም እነዚህ ናቸው ስላለ አላህ ክብር የሰጠውን ማክበር ይኖርብሃል። ከዚህ ዝቅ ያረጋው ደግሞ ዝቅ ማድረግ አለብህ እንጂ በስሜትና በጎሳ በዘረኝነት ያንተን ሀገር ያንተን ወገን ከፍ ከፍ ብታደርግ ተመዋሸት በስተቀር ምንም ትርጉም የለውም። ሚዛን መስጠት ያለበት ባለቤቱ ነውና ማለት ነው። ወሁደል ለልዓለሚን እና ለዓለማት ሁሉ መመሪያ እንዲሆን የመሰረት ነው ታሪካዊ ቦታ የመከተ ሙከረማ ነው። ከዛ በኋላ ሌሎቹ ደግሞ ደረጃቸውን ተጠብቀው ይመጣሉ በማለት አስቀመጠ። ከዚህ ውጭ የሚናገሩ ካሉ ግን ቀጣፊዎችና አጎናባጆች ብቻ ናቸው። አላህ ወነቱን ተናገረ፣ ከዛ ውጭ ያሉ ሁሉ ውሸታሞች ናቸው በማለት እቅጩን አስቀመጠ ማለት ነው። እና ሰዎችንም እንደገና ያው ኢብራሂም ተከታይነን በማለት በሚያደርጉት ሙፈክክር የሁዶችም ኢብራሂም ዘሮች ነን፣ የሱንሱና የሱንፈለግ ተከታዮች ነን፣ ነሷራዎችም ሙሽሪኮችም ሙስሊሞችም ስላሉ ደግሞ ያንንም በተመለከተ ኢብራሂም አለይሂ ሰላቱ ወሰለም እርግጥ ኸሊሉር ረህማን ናቸው፣ እሳቸውን በቅርብ የሚከተሉና ወራሽ ነኝ ሊሉ የሚችሉት በወቅታቸው የነበሩ የእሳቸው ሷሃቦችና እንደገና ደግሞ ነብዩ መሐመድና ተከታዮቻቸው ናቸው ሲል ምስክርነቱን ሰጠ ማለት ነው። فيه آيات بينات እና በዚህ በመከተል ሙከረማ ታሪካዊ ወደር የሌለው ቤት የተባረከ ቤት ለመሆኑ ግልጽ የሆኑ ምልክቶች አሉበት ይላል ማለት ነው። እና የታሪኩ ቅርጹ ራሱ ይመስክራል ማለት ነው። ለምሳሌ ጉሉ ከሆኑት ምልክቶች ቢባል መቃሙ ኢብራሂም የነብዩላህ ኢብራሂም መቆሚያ የሚባለው ቦታ እሱ ራሱ ልዩ ምልክት ነው ማለት ነው። ነብዩላህ ኢብራሂም እንግዲህ ተፈለስጢም ሀገር መጥተው ነው ካዕባን የመሰረቱት የገነቡት። እና በሚገነቡ ጊዜ በአካባቢ ሌሎች ሰዎች ነበሩ፣ ግን አላህ Subhanahu Wa Ta'ala ማንም ሰው እጁን እንዲያገባ አልፈለገም። ልጅህ ብቻ ይርዳህ አንተ ራስህ ብቻ ስራ ቤቴን ብሎ ነው ያዘዛቸው ማለት ነው። ጅርሁሞች የሚባሉ ከየመን ሀገር የመጡ አረቦች ነበሩ፣ ለነዛል ተፈቀደላቸው። እና ነብዩላህ ኢብራሂም ይገነባሉ፣ ልጃቸው ድንጋይ ያቀብሏቸዋል። መሰረቱን ተታች አውጥተው ከፍ ያለ ተቁመታቸው እየዘለለ ሲሄድ አልደርስበት ሲሉ አንድ የሰፋ ያለ ድንጋይ አመጡና እሱን ድንጋይ እንደመሰላል ያንከባለሉ በግድግዳው ስር በሱ ላይ እየተንጠላጠሉ ግንቡን መቀጠል ጀመሩ ማለት ነው። ያ ድንጋ እንግዲህ አላህ Subhanahu Wa Ta'ala ታሪኩ እንዳይረሳ ብሎ በዛ በድንጋ ላይ ሲቆሙበት ደረቅ ድንጋ ጥቁር ድንጋ የነበረው ልክ እንደ ጭቃ ሆኖ ስራውን ታገባደዱ በኋላ መጨረሻ አካባቢ ላይ ሁለት እግራቸው ሁሉ እዛ ላይ ተሰመረበት ማለት ነው። ሰው ጭቃ ላይ ሲቆም ልክ እንደሚደረመስ ሁለት እግራቸው የቆሙበት ድንጋው እንዲሰመር አደረገ ማለት ነው። ይሄ ምንድነው? ያ ታሪክ የወዳጁ ታሪክ እንዳይረሳ ብሎ ያደረገው ነገር ነው። ከዛ ጀምሮ እስካሁን ድረስ ያ ድንጋይ አለ ቅርጹ ማለት ነው። ይሄ ምንድነው የሚያሳየው? ማን ነው ጥቁር ድንጋይን ደረቅ ድንጋይን አላህ የሰው ልጅ ስለቆመበት እንደ ጭቃ እንዲደረመስለት የሚያደርገው? ፊርማ ነው ማለት ነው፣ ማህተም ነው፣ የወዳጀ የሰራበት የሥራ ውጤቱ ምልክቱ ነው። አንም ተነስቶ እኔ ነኝ ሊል አይችልም ማለት ነው። ወመን ደኸለሁ ካና አሚና ይሄ እንግዲህ ظاهر ቅርጻዊ የሆነ ማንም ሰው ሊያየው የሚችለው ምልክ ሲሆን ማዕናዊ የሆነ ደግሞ ሌላ ታምር አለ ማለት ነው። ምንድነው እሱ? መካ ከተማ የገባ ሰው ጸጥታ መረጋጋት ይስማዋል፣ መንፈሱ ይረጋጋል ማለት ነው። ይሄ ማንም ሰው የሚያገኘው ነገር ነው። እዛ በሚገባ ጊዜ የመንፈስ ደስታ ያገኛል አንድ ሰው ማለት ነው። ምንም ነገር ያጠቃኛል ጉዳት ይደርስብኛል ብሎ አይፈራም። አላህ ጸጥታ እንዲሰፍንበት አድርጓል ማለት ነው። ወሊላሂ አለ الناس حج البيت من استطاع اليه سبيلا። ከዚያ በኋላ ደግሞ ይሄ ቤት የተሰራበት ዋናው ዓላማ ለምን እንደሆነ አያይዞ ይገልጣል ማለት ነው። ይሄንን እንግዲህ በአለም ደረጃ ተወደረ ለለው ልዩ የሆነ ታሪካዊ ቤት አላህ በወዳጁ በኩል እንዲመሰረት ያደረገው እንደማንኛውም ተራ ቦታ ለስግደትና ለጸሎት ብቻ ሳይሆን ሐጅ የሚባል ልዩ ተግባር እንዲከናወንበት ነው ማለት ነው። በመሆኑም ወሊላህ ለአላህ ለረብ العالمين على الناس በሰዎች ላይ በፍጥረታቶቹ ላይ ማለት ነው ሐጁል ቤቲ ይሄንን ልዩ የሆነ ቤት ወዲያው መጎብኘት ግዴታ ተደርጎባቸዋል። ግን ግዴታው የሚመለከታቸው ሁሉንም አቅመቢሶችንም ጭምር ሳይሆን መንስተጧ ኢለይሂ ሰቢላ ወደዛ ለመሄድ እንደመንገዱን የሚያስፈልገውን ነገር የሚያሟላና የቻለ በሆነ ሰው ለሁሉ ሐጅ አስወጅቦበታል ይላል። ሶላት የትም ቦታ መስገድ ትችላለህ፣ የትም ቦታ መስገድ ትችላለህ። ሐጅ ግን የትም ቦታ ልታደርግ ብትፈልግ አይሆንም ማለት ነው። ስለዚህ በአለም ዙሪያ ያሉ ሰዎች በዛ ቦታ ላይ ሄደው የሐጅ ግዴታቸውን እንዲወጡ አላህ መብቱ ነው፣ ለነሱ ደግሞ ግዴታቸው አድርጎባቸዋል ማለት ነው። ወመን ከፈረ ቢውጁብ الحج እና ሐጅ አላህ Subhanahu Wa Ta'ala ግዴታ አድርጎ አዞታል በሚባልበት ጊዜ ሐጅ ለምን አስፈልገ ብሎ የሚክድና በዚህ ጉዳይ ላይ ቅር የሚሰኝ ካለ ይሄ በክህደቱ ራሱን ይጎዳል። ፈኢነላህ غنيٌ عن العالمين አላህ ግን ተዓለማት ሁሉ የተብቃቃ የሆነ ጌታ ነው። ሐጅ በማድረግ እስላሚህም ዋላል። አርካን الاسلام እንደሚታወቀው አምስት ናቸው እና የመጀመሪያው ሸሃደተይን ነው፣ ሁለተኛ ሶላት ነው፣ ከዛ ዘካት፣ ከዛ ጾም፣ መጨረሻ ሐጅ ነው። ይሄንን ሐጅን እንደ ሶላት ጌታ አዟል ግዴታ አድርጓል ብለህ አቅም ከፈቀደልህ እዛ ቦታ ግዴታ አንድ የከተዋጣ እስላም አርካነል እስላም ተሟላልህ ማለት ነው። እና ይሄን ላለማድረግ ግን እዛ ድረስ መሄድ ምን አስፈልገ? በተለይ በሩቅ ዓለም የሚገኙ ሰዎች በመስራቅ በመራብ ሁለት ወር ሶስት ወር ተዛም በላይ የሚያስጉዝ ርቀት ያለ እና እዛ ድረስ ለምንድን ነው የሚሄደው? መስጂድ የትም ቦታ አለ ሊላ ይችልም ማለት ነው። እንደዛ አይነት አመለካከት ምንወረው ካለ ይሄ በዚህ አስተሳሰቡ ኩፍር ውስጥ ይገባል። ምክንያቱም አላህ ያዘዘውን ነገር የሚያጥላላና የሚያንቋሽ ሰው ያው ያላህ ፍቃድ ተጻራሪ በመሆኑ ኩፍር ላይ ይወድቃል ሲል አስተነከከ ማለት ነው። እና الله غني عن العالمين ማለት ከሱም ከሌሎችም ከፍጥረታቶች ሁሉ የተብቃቃ ጌታ ነው። ሐጁን ብታደርጉ ለራሳችሁ ጥቅማችሁ ሳታደርጉ ብትቀሩ ግን በተለይም ደግሞ ማድረግ ያስፈልግም የምትሉ ከሆናችሁ ኩፍር ላይ ተወድቃላችሁ። እኔ ግን አልጎዳም ከናንተም ከሌሎችም ዓለማት የተብቃቃው ጌታ ነኝ በማለት ያስጠነቅቃል። ስለዚህ ሙንኪራል ሐጅ ያው ካፊር መሆኑ በዚህ አያት ተጠቆመ ማለት ነው። አርካን الاسلام የተባሉት ዋና ዋና ዶሩርያት الاسلام ናቸውና ሁሉም ኢንካር ካደረገ ኩፍር ውስጥ ይገባል ማለት ነው። በተለይ ሐጅን ራሱ بنص القران الله ومن كفر فان الله غني عن العالمين በማለት ኢንካር ያደረገ ሰው እንደሚከፍር አረጋገጠ ማለት ነው። መተው ብቻ ላያከፍረው ይችላል። ምክንያቱም ሰው በተለያየ ምክንያት ወይ ጤንነት የለውም ወይም ደግሞ ስንቋል ተሟላለትም ወይም በተለያየ ምክንያት በመተው ብቻ አይከፍርም። ግን ሐጅ ምን ያደርጋል? እዛ ቦታ በራ ሄዶ መንከራተት ምን ያስፈልጋል? የሚል አቋም ካለው የሰው በኢጅማዕ المسلمين بنص القران كافر ሊሆን እንደሚችል ነው ማለት ነው። قل يا اهل الكتاب ከዛ በማያያዝ ምን አለ? እናንተ የቀድሞ መጻሕፍት ባለቤቶች ሆይ لما تكفرون بآيات الله እናንተ በአላህ አንቀጾች ለምን እንደው የምትክዱት ይላል ማለት ነው። እነት እናንተ የነብዩላህ ኢብራሂም መስመር ወይም የሱን ፈለግ የምትከተሉ ከሆናችሁ እነዚህ ሁሉ የኢብራሂም የታሪክ ጋራ የተያያዙ ነገሮች ናቸው በቁርአን እየተወሱ ያሉት። ስለዚህ ይሄንን እንግዲህ kitab ይሄንን ቦታ ኢብራሂም እንደመሰረቱት የሐጅ ስርዓትን እንደዘረጉበት የሚናገሩትን አንቀጾች ሌሎችንም ለምን ትክዷቸው አላችሁ? ወነቴ kitab ባለቤቶች ከሆናችሁ ባላችሁ ይላል። والله شهيد على ما تعملون الله سبحانه وتعالى እናንተ በምትሰሩት ነገር ሁሉ መስካሪ ነው። ማንም ያውቅብንም ብላችሁ እንደፈለጋችሁ በዘላብዱ ሰው ባያውቅባችሁ እኔ ግን የምታደርጉት እንደባ በቅርብ ከታተላለሁ ተዛባለሁ ሲል አስጠነቀቀ ማለት ነው። እና ለልkitabዎች ሁሉ ግዜ ራሳቸውን በማጋነን ሌሎችን በማንቋሸሽ ነው የሚኖሩት ማለት ነው። ያፋለን በማለት የፈለጉትን ነገር ባጢሉን ሐቅ ሐቁን ባጢል ኸይሩን ሸር መጥፎውን በጎ አድርገው ይስሉታል። ይሄንን ለምንድነው የምታደርጉት? ይሄንን በማድረጋችሁ እኮ ሰውን ለማታለል ብትችሉ እኔን ማታለልና መሸንገል አትችሉምና በቅርብ ተዛባችኋለሁ ሲል አስጠነቀቀ። ቁል ያ አህለል ኪታብ አሁንም በተጨማሪ እናንተ የቀድሞ መጻሕፍት ባለቤቶች ሆይ ባላችሁ ይላል። ሊመ ተሱዱና አን ሰቢልላህ ለራሳችሁ መቀበል ቢያቀታችሁ ከዛ አልፋችሁ ተርፋችሁ ደግሞ ሰዎችን ከአላህ መንገር ለምን ታደናቅፋላችሁና ታስተናክላላችሁ ባላችሁ ይላል። እንግዲህ እነሱ እስላምን መቀበል አልፈለጉም። እነሱ ያልተቀበሉትን ድል ሌሎች ተቀብለው እንዳይጠቀሙ ደግሞ በተለያየ መልኩ እስላምን ያጥላላሉ ማለት ነው። ሌሎች ሰዎች እስላምን እንዳይቀበሉ ለማድረግ እና ራሳቸው መካድ አንድ ነገር ነው። አንድ ምርጫ ነው። አንተ መካር ከፈለክ መካር ትችላለህ፣ ማመንም ከፈለክ ማመን ትችላለህ። ከዛ አልፋችሁ ተርፋችሁ ደግሞ እንደገና ያዋቂ አጥፊ በመሆን ሌሎችን የዋሆችን እናንተን በአክብሮት የሚያዋችሁ ሰዎች እንደዋቂ እንደሊቅ የሚቆጥሯችሁን ሰዎች እያታለላችሁና እያጭበረበራችሁ እስላም ማሐቅ ቢሆንሮ እኛ እንቀበለው ነበር አንተ ተኛ ተሽለውከው እያላችሁ ለምን እንደው ሌሎችን መንገድ የምትዘጉባቸው በማለት ይወቅሳቸዋል ማለት እና ከአላህ መንገድ ማለት ከእስላም ማን ነው? ሰዎች እስላምን እንዳይቀበሉና እንዳይከተሉ ለምን እንቅፋት ሆነላችሁ? من آمن تبغونها عوجا من آمن ማለት من يريد الايمان من الامه ተህዝቦች የእስላምን መቀበል ፈልጋለሁ ይብለው እስላምን ለመቀበል ፍላጎት ዝንባሌ የሚያሳዩትን ሰዎች እስላምን ይያጥላላችሁ ለምን መንገር ተዘጉባቸው አላችሁ ብለህ ጠይቃቸው ይላል። ተብውነሃ ዒወጀን ሚለተል እስላም ያአላህን መንገድ ሰተት ያለችውን ቀጥታ አስፋልት መንገድ እናንተ አባጣ ጎባጣ ይያደረጋችሁ ያለ ስልዋስል እየሰጣችሁ እስላምን ሰዎች እንዲጠሉና እንዲሸሹ ታደርጋላችሁ ማለት ነው። ዒወጀን ማለት መጣመመን አንድ ሰው እንግዲህ ሰተት ያለውን ምንም እንቅፋት የሌለውን መንገድ አንተ የማያቅ ሰው ሲመጣ በዚህ መንገድ በሄድ ይቻላል ወይ ምናምን ሲለ አረ ያደገኛ መንገድ ነው በዚህ እንዳትሄድ ትንሽ ፈቅ ስትል እሾኩ እንቅፋቱ ጉድጓዱ ምኑ አውሬው ብሎ ያስፈራራል። የዛ ጊዜ ይሄን ሰው ታምነውና በዛ መንገድ አልሄድም ብለህ ሐሳብህን ትቀይራለህ ማለት ነው። እስላምን እንደዛ አድርገው ነው የሚስሉት አህለል ኪታቦች ማለት ነው። ስለዚህ ለምንድን ነው የራሳቸው መካድ አልበቃ ብሎ ሌሎችን ህዝቦች ደግሞ በዚህ አላህ በመረጠላቸው መንገድ እንዳይጓዙ እንቅፋት የምትፈጥሩትና የምታጥራሉት ጥሜት የምትሹት ይላል ማለት ነው። ወአንቱም ሹሃዳ እናንተ እስላም ወደር የሌለው ትክክለኛና አስተማማኝ የነጃ መንገድ መሆኑን እየመሰከራችሁ በልባችሁ ታቃላችሁ። ይሄን ያወቃችሁ እንደገና በተቃራኒው ለምን እስላምን አጥቁራችሁ ታቀርቡታላችሁ ይላል። ወመላህ ቢጋፊልን አማ ተዓመሉን እና አላህ ሱብሃነሁ ወተዓላ እናንተ ከምትሰሩት ደባና ግፍ የሚዘነጋ አይምሰላችሁ። እናንተ ማንንም ያውቅብንም ብላችሁ ሰዎችን ለማጭበርበርና ለማታለል ብትሞክሩ እኔ ግን ይሄን ደባችሁን በቅርብ እከታተላለሁ የዘነጋሁኝ አይደለምና ይሄን ብትተው ይሻላችኋል ብለህ አስጠንቅቃቸው ይላል። ያ አዩሃ الذين آمنوا እናንተ ያመናችሁት ሆይ ይላል አሁንም በማያያዝ እንትጢዑ الذين تطيعوا فريقا من الذين اوتوا الكتاب ከናንተ በፊት kitab ተሰጥቶናል የሚሉት ተሚሉት ሰዎች ከፊሎቹ የሚያቀርቡላችሁን ማወናበጃ ቃል ብትቀበሉና ብትከተሉ يردوكم بعد ايمانكم كافرين ሙእሚኖች ከሆናችሁ በኋላ እንደገና ቀልብ ሰው ወደ ኩፍር ይዘፍቋችኋል ይሄንን ወቁና ተጠንቀቁ ይላል። እነሱንም እንደዛ አይነት ደባ አትስሩ ብሎ አስጠነቀቀ። እኛም ደግሞ በየዋህነት እነሱ የሚነግሩንና የሚመክሩን ተቀብለን እንዳንታለል አስጠነቀቀ ሁለታችንንም ማለት ነው። ግን ባሁኑ ጊዜ ኢላ መርሂመላህ አብዛኛው በዛኛውም በዚህኛውም ቡድን ያለው ማስጠንቀቂያውን ተቶታል ዘንግቶታል ማለት ይችላል። ማን አለብኝ ብለው እነሱም ደባውን የበለጠ እየከፈበት ነው ያሉት በቃል በተግባር። ከኛም ደግሞ ብዙዎቹ የዋሆች እነሱ የሚናገሩት ውሸት እነት እየመሰለን ስልጣን እየመሰለን የነሱን ትራት ተከትነን የምንቋጥነው በዝተናል ማለት ነው። አላህ ግን ሁለቱንም አስጠንቅቋል። እነሱም እንግዲህ ለራስህ መካር ከፈለክ ካድ፣ አንድ ሰው ገደል መግባት ይሻለኛል ካለ ሊገባ ይችላል፣ የሚከለክለው ነገር የለም። ግን በሌሎቹ ጣልቃ ገብቶ ስለ እስላም መናገር የለበትም። ስለ እስላም መናገር ያለበት ባለቤቱ ነው፣ ያመነበት ሰው ነው። ለራስ ተካርክ ምን አገባ ስለዛ ሃይማኖት፣ አርፈ ተቀመጥ፣ ቢያንስ ሌሎችን አታጥፋ ነው የሚለው ማለት ነው። እንደገና ደግሞ ሙስሊም ተብየዎቹ እስላምን ተተቀበሉ በኋላ ጥላቶቹ ስላጥላሉትና ስላጠቆሩት መጠራጠርና ማን የማንገራገር የለባችሁም እናንተ ባለቤት እንደመሆናችሁ እስላምን አውቃችሁ ለነሱ አሳውቁ እንጂ እነሱ ጥላቶቻችሁ እስላምን ስላጥላሉት እንዴት ወደ ኋላ ተመለሳላችሁ? ተጠንቀቁ ኢላላ አላህ Subhanahu Wa Ta'ala እና ፈሪቀ ምን الذين ግን አላህ አዲል ስለሆነ ፍትሃዊ ነውና ሁሉም ሰው እንደዚህ ደባ አያደርጉም። ተነሱ በጣም የታወቁ መሰሪዎች ተንኮለኞች አሉ። ከነዛ ተአል ኪታቦቹ የተወሰኑት ተንኮለኞች የሚቆፍሩላችሁን ጉድጓድ ተጠንቀቁት ይዘዋችሁ እንዳይገቡ በማለት ያስጠነቅቃል ማለት ነው። ይሄን እነሱ የሚሏችሁን ከተቀበላችሁና ከተከተላችሁ ግን ተገባችሁ የማትወጡበት አደጋ ውስጥ ይጨምሯችኋል፣ ኩፍር ውስጥ ይዘፍቋችኋል በማለት ያስጠነቅቃል። በአሁኑ ጊዜ ግን ይሄ ነገር ከማንኛውም ጊዜ በሳና በከፋ መልኩ እየተካሄደ ነው ያለው ማለት ነው። ሁሉ ነገር በስልጣኔ፣ ሁሉ ነገር በመቅደም፣ ሁሉ ነገር በዲሞክራሲ ስም ኩፍር የተባለ ሁሉ በሙሉ እኛ ላይ እየተጫነ ነው ያለው። እኛ ደግሞ በጸጋ እየተቀበልን እየተከናነብነው ነው የምንገኘው። ኢላ መርሂመላህ ማለት ነው። ግን ያአላህ አደራ የሁሉ እንደሚመጣ ስለሚያቅ አበክሮ ሁለቱንም አስጠንቅቋል ማለት ነው። ወከይፈ ተክፍሩን እና ይህን ስህተት በቀላሉ እንዳንቀበል አሁንም ህሌናችንን ይጠይቃል ራሱ። እኔ እንኳን እነዚህን ጥላቶቻችሁን አትከተሉና አትቀበሉ ብዬ በግልጥ ስከለክላችሁ ይቅርና እናንተ እንደ ዑቀላ ጤናማ አእምሮ እንዳላችሁ ሁሉ እናንተ እንኳን የባላስጠነቅቃችሁ እንዴት ትከፍራላችሁ? ወአንቱም ቱትላ አለይኩም አያቱላህ የአላህ አንቀጾች ጠዋት ማታ እናንተ ዘንድ እየተነበቡላችሁ የኩፍር አደገኝነት የጥላቶቻችሁ ክፋት እየተነገራችሁ ጠዋት ማታ በጌታችሁ ቁርአን ወፊኩም ረሱሉህ መልእክተኛው ደግሞ በእናንተ መሐከል እየተገኘ በአካል በህይወት በነበሩበትም ጊዜ ሁልጊዜ ጠዋት ማታ የነሱን ተንኮል እየነገሯችሁ ካለፉም በኋላ ሱናውን ቀርጸው ትተውላችሁ ያአላህ ኪታብና የረሱል ሱና ጥላት ወዳጃችሁን ቁልጭ አድርጎ አስቀምጦላችሁ ይያለ ይሄን ሁሉ ብርሃን ተታችሁ እንደገና የጥላቶቻችሁን ምክርና መመሪያ እንዴት ተከተላላችሁ? ይላል አቂል እንደመሆነ ራሱ እኔ እንኳን አደረ ባልልህ ይሄን ነገር ልትቀበለው አይተበቀብህም ነበር ማለት ነው። ወመን ያተሲም ቢላህ እና ያአላህ Subhanahu Wa Ta'ala መመሪያና ተዛዝ አጥብቆና ነክሶ የሚይሰው ፈቀድ ሁዲየ ኢላ ሲራጢ ሙስተቂም ነውል ግዜ የማይሳሳት ወደ ሆነው ወደ አስተማማኙ ቀጥተኛ መስመር የሚመራው ይህ አይነቱ ሰው ነው ይላል። እና ነጃ ለመውጣት ከፈለክ ያአላህን መመሪያ ነክሰ መያዝ አለብህ። በግራ በቀኝ ጥላት ሸያጢነል ኢንስ ወል ጂን ቢያዋክብህ መበገር የለብህም ማለት ነው። እኔ ጌታዬ ነገረኝን ሰምቻለሁ፣ ከሱ በላይ ለኔ የሚያቀልኝም የሚያስብልኝም የለም። አንተ ማነህና ነው እንዳውስ አንተ ለራስህ የጌታን ጥሪ አልተቀበልክ አይደለህም እንዴ? ዞር በል ማለት አለብህ እንጂ እኔ አውቅልሃለሁ ይያለ የሚጎተጉትህንና የሚያዋክብህን ሁሉ ምትቀበልና ምትከልተል ተወንክ ዋጋ የለህም። እርኹሉ ፊ ሲልሚ ካፋ እንዳለው አላህ አዲልዋል። ምንም አንተ ያልተማርክ ኋላ ቀር ብትባለም አላህ ሂዳያ ሰጥቷል። ይሄንን የሰጠን ሂዳያ ነክሰ መያዝ አለብህ። ያአላህን መመሪያ አጥብቆ የያዘ ሰው አስተማማኝ የሆነው ጦሪቀል ጀና ያገኘው እሱ ነው። እና ነጃ ለመውጣት ከፈለክ ይህ ብቻ ነው ያለህ አማራጭ። እነሱ ግን ሸይጣን እንደመሆናቸው ሁልጊዜም ቢሆን ማዋከባቸውን አያቆሙም ታልተቋቋምካቸው ማለቱ ነው። እና ኢላ ሲራጢ ሙስተቂም ኩሉ ጥሩቂን መስዱዳ ያሉት እንግዲህ ባዕዱል ሰለፍ ለዚህ ነው። ጥሩቅ መስዱዳ ወደ አላህ የሚያደርስና ለጀነት የሚያበቃ ጉዞ የከፈለክ መንገድ ከፈለክ መንገድ የተባለ ሁሉ በሙሉ ዝግ ነው። ኢላ ጦሪቁ መሐመድ ሶለዋቱላሂ ወሰላሙ አለይ አላህ ለነቢዩ መሐመድ ያሳያቸው አቅጣጫ ብቻ ሲቀር፣ ለምሳሌ የመስጂድ 3 4 በሮች አሉ ዙሪያው። እነዚህ ሁሉ በሮች ክርችም ብለው ከተዘጉ አንድ በር ብቻ ክፍት ከሆነ ለመግባት ከፈለክ በዛ በር ብቻ ነው መግባት የምትችለው። አሁንም ጦሪቀ ነጃት ጀነት ለመግባት ከጀሃነም ለመዳን የፈለገ ሰው ነብዩ ከመጡ በኋላ ሁል ጊዜ ሳቸውን በመከተል ብቻ ነው ማለት ነው። ሌላው ሸያጢን ግን በተለያየ መልኩ ቢያዋክብ በዛ አቋራጭ መንገድ ያለ ቶሎ ተደርሳለ ምናምን ቢልህ አትስማው፣ አጭበርባሪ ነው። ስለዚህ መዳን ከፈለክ አስተማማኙና ቀጥተኛው መንገድ በዚህ በኔ መመሪያ ብቻ ነው ሊገኝ የሚችለውና ይህ ነው አማራጫችሁ ሲል ግልጽ ያደርጋል። በመሆኑም ያ አዩሃለዲነ አመኑ እናንተ በእኔ በጌታችሁ ያመናችሁና ፍቃዴን የተቀበላችሁ ሰዎች ሆይ እተቁላህ አላህን ያመናችሁበትን ጌታ ፍሩት። እና አላህን መፍራት ግዴታ ነው ሁልጊዜ ሙእሚን የሆነ ሰው ማለት ነው። አላህን ስትፈሩ ደግሞ በተለምዶ ዝም ብሎ አላህን እፈራለሁ ማለት ብቻ ሳይሆን ሐቀ ቱቃቲህ ተገቢ የሆነውን መፍራት አለባችሁ። ለአላህ የሚገባውን አክብሮት ልትሰጡትና ፍቃዱን ልታከብሩ ይገባችኋል እንጂ በዝም ብሎ በዘለማድ ሙስሊሞች ነን እኛ ምን አለብን ብላችሁ መዝረክረክ ያለባችሁም ማለት ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ስለዚህ እናንተ አላህ ሱብሃነሁ ወተዓላ በመልካም ፍቃዱ እስላምን አጎናጽፋችኋል። ይሄን ያጎናጽፋችሁን እስላም አጥብቃችሁ ይዛችሁ ወደ ግራ ወደ ቀኝ ሳታጋድሉ በበሱ ላይ ለመሞት መጣጣር አለባችሁ እንጂ እስላምን እንደ ባህል ዝም ብላችሁ ታባት ካያተቀብላችሁ በሚገባ ህይወታችሁ ሳታረጉት ከቀራችሁ በመጨረሻ ኬላ ላይ ስትደርሱ ሊያሞሸልክ ይችላል ማለት ነው። ህስነል ኺታም አይገኝም። ወንዲ ያዝለቀቅ ያደረክ ወለም ዘለም ይያልክ በስምህ ብቻ ሙስሊም ነን ካልክ መጨረሻ ኬላ ላይ ስትደርስ ኺታም ላይ ኢማንህ ይሾልክና ሰይጣን ወደ ግራ ይነዳሃል ማለት ነው። ግን በህይወት በጤንነት ያለ በደንብ ነክሰ እትሷም አድርገህ ተያዝከው አላህ Subhanahu Wa Ta'ala ይጠብቃል። መጨመረሻ ፈተና ኬላ ላይ ስትደርስም ያችን እድሜ ልክን ሟጭህ ያዝካትን እምነት ይዘህ ኬላ እንድትጣልፍ ያስችልሃልና በዚህ መልክ ነው መጓዝ ያለባችሁ ሲል ያስጠነቅቃል። هذا وصلى الله وسلم على النبي وعلى آله وصحبه